Gambino BOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ሰላም፣ እንደምን አመሻችሁ የጋቢና ቪኦኤ አድማጮች። የዛሬ ረቡዕ ነሐሴ 13 2012 ዓመተ ምህረት ምሽት ዝግጅታችንን ከአሜሪካ ድምፅ ዋሽንግተን ዲሲ ጀመርን። በዛሬው ምሽት ከያዝናቸው ፕሮግራሞች መሃል ኢትዮጵያ ሁለተኛ ሳተላይት ልታመጥ እየተዘጋጀች መሆኑን የሚጠቁም መረጃ ይዘናል።
ያቺኛ ሬዞሉሽኗ 13 ነች። እቺ ደግሞ ያው ሬዞሉሽኗ 5 ሜትር ነች። የበለጠ እየተሻሻለ መጣ ማለት። ያቺኛዋ ከዚህ በፊት ያለችዋ ማትሸፍኑ ቦታዎችን ደግሞ ከበር ታደርጋለች።
የኢትዮጵያ ስፔስ ሳይንስ እና ቴክኖሎጂ ኢንስቲትዩት ዋና ዳይሬክተር የሆኑትን ዶክተር ሰለሞን በላይን የሰማችኋቸው አዲስ የምትመጥቀውን ሳተላይት በተመለከተ የሚሉን ይኖራል። አብራችሁን ካመሻችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችንም አዘጋጅተናል። የምሽቱ አስተናጋጃችሁ ስመኝሽ የቆየ ነኝ። በቅንብሩ ደግሞ ኤልያስ አስማረ አብሮኛል። በቅድሚያ ከዓለም ዙሪያ ካሰባሰብናቸው ዜናዎች ጋር ሀብታሙ ስዩም ይጠብቃችኋል።
አግናለው ስመኝሽ። የማሊ ፕሬዚደንት ኢብራሂም ቡባካር ኬታ ትናንት ማክሰኞ ስልጣናቸውን ለቀቁ። ፕሬዚደንቱ ስልጣናቸውን የለቀቁት ያመጹ ወታደሮች በቁጥጥር ስር ከዋሏቸው ከጥቂት ሰዓታት በኋላ ነው። በሀገሪቱ ለወራት ግዙፍ የተቃውሞ እንቅስቃሴ ከቀጠለ በኋላ ትናንት ወታደሮቹ አመጸው ወጥተዋል። የ75 ዓመቱ ቡባካር ኬታ በመንግስቱ ቴሌቪዥን ቀርበው ባደረጉት የስልጣን መልቀቂያ ንግግራቸው ደም እንዳይፋሰስ መከላከል ብችል በወደድኩ ነበር ሲሉ ተደምጠዋል። ፕሬዚዳንቱና ጠቅላይ ሚኒስትሩ ቡቡ ሊሴ ትናንት በፕሬዚዳንቱ መኖሪያ ቤት ከተያዙ በኋላ በአቅራቢያው ባለችው ኬታ ከተማ ወደሚገኘው የጦር ሰፈር ተወስደዋል። የምዕራብ አፍሪካ ሀገራት የኢኮኖሚ ማህበረሰብ ኤኮዋዝ የፕሬዚደንቱን መታሰር ዜና ተከትሎ አባል ሀገራቱ ማሊን የሚያዋስኑ ድንበር ቻቸውን ዘግተዋል። አባል ሀገራትም የገንዘብ ነክ ግንኙነት እንዳያደርጉም ወስኗል። ማሊን ከድርጅቱ ውሳኔ ሰጪ አካልነትም አግደዋል። በትናንትናው ዕለት ለሁለተኛ ቀን የተካሄደው የዲሞክራቲክ ፓርቲ ጠቅላላ ጉባኤ ኮንቬንሽን የቀድሞው ምክትል ፕሬዚደንት ጆ ባይደንን የፓርቲው ፕሬዚዳንታዊ እጩ አድርገው በይፋ ሰይሟል። በድረገጽ ወይም በኢንተርኔት በተካሄደው በዚህ ጉባኤ የጆ ባይደንን ባለቤት ጂል ባይደንን ጨምሮ ከዲሞክራቲክና ከሪፐብሊካን ፓርቲዎች የተጋበዙ እንግዶች እጩ ፕሬዚዳንቱን ጆ ባይደንን በመደገፍ ንግግር አድርገዋል። ከነዚህ መካከል የቀድሞው ፕሬዚደንት ቢል ክሊንተን፣ የቀድሞው የውጭ ጉዳይ ሚኒስትር ኮሊን ፖል ይገኙበታል። ጠቅላላ ጉባኤው በዛሬው ዕለት ቀጥሎ የሚውል ሲሆን የቀድሞው ፕሬዚደንት ባራክ ኦባማን ጨምሮ የተለያዩ ተጋባዥ እንግዶች እንደሚናገሩ ይጠበቃል። እስራኤልና ሱዳን የሰላም ስምምነት ላይ ለመድረስ እየተቃረቡ መሆናቸው ተገለጸ። እስራኤል ከጥቂት ቀናት በፊት ከተባበሩት አረብ ኤምሬቶች ጋር ታሪካዊ የሰላም ስምምነት መድረሷ ይታወሳል።
ሀብታሙ ስዩምን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። በበይነ መረብ ገጻችን እንዲሁም በመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አሁን ወደ ቀዳሚው የዕለቱ አብይ ርዕስ እንለፍ። ሁማን ራይትስ ዋች የተሰኘው የሰብአዊ መብት ተሟጋች ድርጅት ኢትዮጵያ ውስጥ በእስር ላይ የሚገኙ ፖለቲከኞችና ጋዜጠኞችን በተመለከተ ያወጣውን ሪፖርት አስመልክቶ የኢፌድሪ ምክትል ጠቅላይ አቃቤ ሕግ ፈቃዱ ጸጋ ከጣቢያችን ጋር ያደረጉት ቆይታ የመጀመሪያው ክፍል በትላንትናው ዕለት ተደምጧል። አቶ ፈቃዱ በእስር የሚገኙ ጋዜጠኞችንና በእስር ላይ የሚገኙ ሌሎች ሰዎችን የጤና ሁኔታ የሚመለከቱ ጉዳዮች ላይ የሰጡትን መልስ ያካተተው ሁለተኛው ክፍል ለዛሬ ተዘጋጅቷል። ቆይታቸው ከሀብታሙ ስዩም ጋር ነው።
ሌላው ጉዳይ በፍርድ ቤት የተሰጠን ትዕዛዝ አለመፈጸምን ይመለከታል። ፍርድ ቤት በዋስትና እንዲለቀቁ የፈቀደላቸውን ግለሰቦች ፖሊስ ግን በራሱ ስልጣን በእስር ያቆያል የሚለው ወቀሳ ቀርቧል። ላብነት የተጠቀሰው በቁጥጥር ስር ከዋሉት አቶ በሪሁ ተወልደን ጨምሮ 3 የህወሓት ባለስልጣናት ፍርድ ቤት በዋስ እንዲለቀቁ ፈቅዶ ቀረበው አቤቱታም ይህንኑ የሚያጠናክር ሆኖ ሳለ ፖሊስ ግን ሊፈታችሁ አልቻለም ይላል።
የመጀመሪያ ደረጃ ፍርድ ቤት ዋስትና ሲፈቅድ ከፍተኛ ፍርድ ቤት ይግባኝ መጠየቅ ሁለታችን መብታለን። እነሱ ሲከለከሉ እኛም ሲፈቀድ መርማሪው አካል ማለት ነው። ለሁለቱም አካል ይግባኝ መብት ይሆናል። ሁል ጊዜ የፍርድ ቤት የመጨረሻ ውሳኔ ላይ ይግባኝ ትጠይቃለ። ይግባኝ ስትጠይቅ ታሳግዳለ። ይግባኝ እስክትጠይቅ ናቹራሊ አንድ ቀን አለው ሊሆን ይችላል። ለምሳሌ አልዋስ በዛ ጉዳይ ላይ ማለት ነው። አሁን መረዳት ያለብን የፍትህ ስርዓቱ የመጀመሪያ ደረጃ ፍርድ ቤት ያዘዘውን በዛ ላይ ቅር ተሰኝቶ ተጠርጣሪውም መርማሪውም አካል ይግባኝ መጠየቅ መብት አለ። መጀመሪያ ፍርድ ቤት ዋስትና ለቀቃቸው መርማሪው አካል ይግባኝ ጠየቀ። ከዛ በኋላ አዲስ ፋክት አግኝተናል ካሉ በኋላ በዛኛው በድሮ ከተለቀቁ የፌዴራል ፖሊስ ምርመራ እያጣራባቸው ነው የሚል በራሴ በኩል እኔም እንዲሁ ሰምቼ ጠይቀን ለማጣራት ሙከራ አድርገናል። በዚህ መሀል የቆዩት ያልዋስትና የቆዩት የትኛውም ፍርድ ቤት እውቅና የቆዩት ቀናት ካለ ይህም ባደረገው አካል ላይ ተገቢውን እርምጃ መውሰዱ እንደተጠበቀ ሆኖ በወቅቱ የተፈጸመው ህጉ ስለሚፈቅድ የፌዴራል ፖሊስ ስልጣን ስር የሚወርድ ተጨማሪ ከዛም ከመጀመሪያው ከተጠረጠሩበት ጉዳይ የተለየ ነገር ስለመጣ ይዘነዋል የሚል ሪፖርት ነው ያለው። እንደ ጠቅላይ አቃቤ ህግ መዝገቡን እንመረምራለን፣ እናየዋለን። እኔም አንዳንዱን በሚዲያ ላይ እየሰምቼም ጭምር አሁን የወጣውንም ሪፖርት አይተን ጭምር ስለሆነ ጥያቄ ማድረግ የጀመር ነው። መዝገቦቹን ካየሁት ውስጥ ግን በይግባኝ ቆይታቸው በስተቀር ከዛ በኋላም የመጀመሪያ ፍርድ ቤት ውሳኔ ተከብሮ ዋስትናቸው ተፈቅዶ ተለቀው በሌላ በፍርድ ቤት መያዣ ትእዛዝ ባይዘ ፖሊስም ብሎም አይደለም በሌላ የፍርድ ቤት መያዣ ትእዛዝ ከመያዛቸው በስተቀር የተፈጸመ የህግ ክፍተት የለም። በፍርድ ቤቱ ቅና የሰራነው ነገር ህጋዊ ነው። ሁልጊዜ
መጨረሻ አንድ ጥያቄ የጋዜጠኞችን እስር ይመለከታል። 5 ጋዜጠኞች ለእስር ተዳርገዋል። ኢትዮጵያ ወትሮ እንደምትታወቅበት የጋዜጠኞች እስርና መሳደድ እየተመለሰች ይሁን የሚል ስጋትም አይሏል። በእርግጥ ጋዜጠኞቹ ሙያዊ ኃላፊነታቸውን ከመወጣት አልፈው በወንጀል ለመጠርጠር የሚያበቃ ጥፋት አጥፍተዋል ብለው ተቋሙ ያምናሉ ወይ? በምን ሁኔታ ነው የነሱስ ጉዳይ እየታያለው?
እነማን ናቸው?
ያሲን ጁማ የኬንያው እንዲሁም ደግሞ የአስራት ጋዜጠኞች የሆኑት በላይ ማናየና ተአምበርበር።
የኬንያውን በተመለከተ ትናንትና ተጠይቄ ምላሽ ለመስጠት ሞክሬ ያለው ሲጀመር ጋዜጠኛ ነው የሚለውን እኛ እናቀውም። ባይዞ የእኛን የምርመራ ፕሮፋይል መጥተህ ብታየው እሱ ራሱ የሰጠው ቃል የአይቲ ባለሙያ ነኝ ብሎ ነው የሰጠን ቃሉ። ጠርጥረን የያዝነው አቶ ጀዋር ቤት ፍተሻ ስናደርግ ከህጋዊ ፈቃድ ውጭ ያስገባቸው የቴሌኮም እቃዎች መኖራቸው፣ የሚሰጣቸው የቴሌኮም አገልግሎቶች መኖራቸው በመጠርጠሩ ከዛ ጋር ይህን ድጋፍ እያደረገ ያለው ሰው ነው ብለን ነው። የአይቲ ባለሙያ ነኝ ብሎም ስለሆነ አንድም ለእኛ ቃሉ የሰጠው እኔ ከሚዲያ ላይ ነው ጋዜጠኛ ነው የሚለውን የሰማሁት። እንደ ማንኛውም ቃሉን ሰጥ በነፃነት በራሱ ፈቃድ ጋዜጠኛ ነኝ የሚል አላነሳ። ሁለተኛ እዚህ ሀገር ውስጥ ገብቶ የብሮድካስቲንግ ስራ መስራት ፈቃድ አልተሰጠውም ከሚመለከተውም አካል ወይ ደግሞ የኮረስፖንደንስ ፈቃድም የለውም ይብን ማለት ነው ይህን ስራ ለመስራት። ስለዚህ በጋዜጠኝነት የምናውቀው ሰው አይደለም። የጠረጠርነውም በጋዜጠኝነት ጋር በተገናኘ አይደለም። የአስራትም በተመለከተ ምናልባት በተደጋጋሚ ጊዜ አሁን በቅርቡ አዳዲስ ዘገባዎችን ስለሰሩ እያሉ ወዲም አንዳንድ ሚዲያዎች ላይ ስማ ስለነበረ ሲጀመር ባይዘ ከአስራት ጋር በተገናኘ ከሚዲያውም ጋር ከጋዜጠኞቹም ጋር የተፈጸመ ወንጀል አለ፣ እንቅስቃሴ ይደረግ፣ ቁጥጥር ስር ውሎ ይጠሩ የሚለው አቅጣጫ የተሰጠው ገና ሰኔ 24 እቅድ ሲወጣ ነው። ፖሊስ አፈጻጸሙ ላይ ዘግይቶ በመያዙ አንዳንድ ትርጉሞች ይሰጡ ሰምቻለሁ። አንዳንዱ ባላንስ ለማድረግ ነው ይልሃል፣ አንዳንዱ አይ በቅርቡ ሄዶ ተጎጂዎቹ ዘገባ ስለሰራ ነው የሚል ሚዲያ ላይ ይሰማል። እንደማንኛውም ሰው ሰምቻለሁ። ነገር ግን እንደ ምርመራ አካል አስራት ሚዲያ፣ አስራት ዲደብሊው፣ ኦኤምኤን ሚዲያ እነዚህ እንደ ሚዲያም ፈቃደኛ ያገኙትን ከፈቃዳቸው እንዲታገድ የሚመለከተው አካል የወንጀል ክስ ደግሞ የሚመለከተው አካል የወንጀል ክስ በእነዚህ ተቋማትም ላይ ሆነ በእነዚህ ተቋማት ስር በሚሰሩ ወንጀሉ በፈጸሙ ሰዎች ላይ ምርመራ እንዲጣራ አስቀድሞ ነው የተወሰነው። አፈጻጸሙ ላይ ቁጥጥር ስር አዋዋሉ ላይ መዘገየቶች ተፈጥረዋል። ግምገማ አድርገን ለምን የዘገየው ተብሎ ነው ኋላ ላይ ቁጥጥር ስር እንዲውሉ የተደረገው እንጂ ወደ ኋላ የተሰራው ሌላ ነገር እንትን ለማድረግ አይደለም። ለምን ወንጀል አሁን እዚህ ሀገር ላይ ያሉ ሁለት ጥያቄዎች ናቸው። ሆነስ በአንድ በኩል ልቅነት መኖሩን የሚያነሳ ይኖርና ይዘን ለመመርመር እንኳን ስትሞክር ደግሞ ልቅነቱ ያለው እዛኛው ጋር ብቻ መርምርና ይሄኛው ግን ተውልኝ የሚል አለ። ይሄ ሊሆን አይችልም። እንደ መንግስት እየመረጥን አይደለም። ወንጀል ፈጽሞል ብለን የምንጠረጥረው በሙሉ መመርመር ወንጀል ፈጽሞ በተገኘ ልክ መክሰስ፣ ወንጀል አልፈጸመም ደግሞ ነፃነቱን በህግ መሰረት ማሳወቅ ነው የሚጠበቅንና ታወቃል። እውነት ለመናገር ሚዲያ ላይ ነፃነት ነው የጠፋው ኢትዮጵያ ውስጥ ወይስ የሚዲያ ልቅነት ነው? ጋዜጠኛም ቢሆን ነፃነቱን አክብሮ እንዳይሰራ ነው ወይስ ህገ ወጥነት እንዲያበዛ ነው የሚለው እናንተም እንደ ሚዲያ ባለሙያ እንደ ህዝብም እንደ ዜጋ የምትታዘቡት ነው ብዬ ነው የማስበው። እና አሁን ሚዛኑን እየሳተ ያለው የሚዲያ የጋዜጠኛ ነፃነት አይደለም እዚህ ሀገር ላይ ነፃነቱ ማንነትን መሰረት ያደረጉ ግጭቶች እንድትቀሰቀስ የሚያደርግ ከሆነ በኤሌክትሮኒክስ ሚዲያውም በሶሻል ሚዲያውም በጋዜጠኝነት ስም የሚደረግ ከሆነ መስመር እየሳተ ሄዷል። ይሄ ሀይ መባል አለበት ህግ መሰረት። ስለዚህ የትኛውንም ጋዜጠኛ ነፃነት የመንፈግ ጉዳይ አይደለም። መስመር አለው ነው፣ መስመሩን አይለፍ ነው። የጋዜጠኝነት መስመር ነፃነት መስመር አለ። በብዙዎቹ ሀገሮች እኮ የዘር ፍጅት መጨመር የተደረገባቸው እኮ በጋዜጠኛ ጥሪ እየተደረገ ነው፣ በኤሌክትሮኒክስ ሚዲያዎች ጥሪ እየተደረገ ነው። እና ወደዛ መድረስ አለብን ወይ ሀይ መባል አለበት የሆነ ቦታ ላይ ተብሎ ነው የተነሳው። እና በፍጹም ህግን አክብሮ የሰሩ ጋዜጠኞች የተነካ የለም። አሁንም እኮ በደንብ መንግስትን የሚተቹ ዘገባዎች አሉ፣ በነፃነት እየሰሩ ማነካቸው ህጉን እስካከበሩ ድረስ።
እጅግ በጣም አመሰግናለሁ አቶ ፍቃዱ ጸጋ፣ የኢፌዴሪ ጠቅላይ አቃቢ ህግ ምክትል ኃላፊ፣ ለነበረን ቆይታ በእጅጉ አመሰግናለሁ።
እግዜር ይስጥልኝ።
የዕለቱን አብይ ርዕስ ነበር የሰማችሁት። ከምክትል ጠቅላይ አቃቤ ህግ ፍቃዱ ጸጋ ጋር በሁለት ክፍል የተደረገው ቆይታ አብቅቷል። ለቃለ ምልልሱ ሀብታሙ ስዩምን እናመሰግናለን። እያዳመጣችሁት ያላችሁት ጋቢና ቪኦኤ ነው። ዝግጅታችን ይቀጥላል። ኢትዮጵያ በሚቀጥሉት ጥቂት ወራት ውስጥ ሁለተኛ ሳተላይት ወደ ህዋ ለማምጠቅ ዝግጅቷን እያጠናቀቀች መሆኑን የኢትዮጵያ ስፔስ ሳይንስ ቴክኖሎጂ ኢንስቲትዩት አስታወቀ። በዚህ ጉዳይ ላይ ኤደን ገረመው የኢትዮጵያ ስፔስ ሳይንስ እና ቴክኖሎጂ ኢንስቲትዩት ዋና ዳይሬክተር የሆኑትን ዶክተር ሰለሞን በላይን አነጋግራ ተከታዩን ዘገባ አሰናድታለች።
ኢትዮጵያ የመጀመሪያ ሳተላይቷን ወደ ህዋ ካመጠቀች 8 ወራት ሞላት። ከ8 ወራት በኋላም በመጪው ጥቅምት ወር ወደ ህዋ የምትቀላቀል አዲስ ናኖ ሳተላይት ገጣጥማ መጨረሷን አብስራለች። የኢትዮጵያ ስፔስ ሳይንስ እና ቴክኖሎጂ ኢንስቲትዩት ዋና ዳይሬክተር ዶክተር ሰለሞን በላይ ስለ አዲሲቷ ሳተላይት እንዲህ ያስረዳሉ።
ኢትዮጵያ ብዙ ህዝብ ያላት በጣም ሰፊ ሀገር ነች። ብዙ ቴክኖሎጂ ያስፈልገታል፣ ብዙ መረጃ ያስፈልጋታል። ኢትዮጵያ ማለት ባለፈው አመት ቀናል ያን እንግዲህ መረጃውን እየተጠቀምንበት ነው። ያ መረጃ ደግሞ ያቺ አንድ ሳተላይት ደግሞ በቂ አይደለች። እኔ ብዙዎቹ ሀገሮች በሺ የሚቆጠሩ አለ። የእኛ ፍላጎታችን ደግሞ ድህነትን ለመቀነስ ነው። ብዙ ስራ ይጠበቅብናል፣ ብዙ መረጃ ይጠበቃል። እና ያው ከዚህ በፊትም በጋራ ኮላብሬትሊ ከስንሰራ የነበረች ናኖ ሳተላይት እንደተባለው የተወሰነ ክፍተት ምትሞላለን። እንደዚሁ 2013 መጀመሪያ ወራት አካባቢ ለማምጠቅ ዝግጅት ላይ ነን። እንደምትኛ በአሁኑ ሰዓት ኢትዮጵያ ማምጠቂያ ፕራዮሪቲ ስላልሆነ አሁን በቅርብ ጊዜ አይኖራል። መጀመሪያ ቴክኖሎጂያችን ነው፣ መጀመሪያው ሳተላይት ሊኖር ነው። ስለዚህ ያው ጆይንትሊ ከቻይናዎች ጋር ነው አንደኛው ስትራቴጂያችን። ቀስ በቀስ ጆይንት ላይ አብሮን እየሰራን መጨረሻ ላይ ሙሉ በሙሉ እኛ የሳተላይት መገጣጠሚያና ማፈበሪያ ሙሉ በሙሉ ሲኖረን ደግሞ የራሳችን ሙሉ በሙሉ ከዚሁ እንገነባለን የሚል ስለሆነ በጋራ ነው የተሰራችው እና ከቻይናዎች ጋር ነው።
ዶክተር ሰለሞን አሁን ወደ ህዋ ልትመጥቅ የታሰበችው ናኖ ሳተላይት ከቀደመችው ኢቲአርኤስኤስ ዋን ሳተላይት የዘመነች እንደሆነች እና ያለውን የመረጃ ክፍተትም እንደምትሞላ ይገልጻሉ።
ያቺኛዋ ሬዞሉሽኗ 13 ነች። ለአየር ንብረት፣ ለግብርና፣ ለውሃ፣ ለማዕድን እና ለአካባቢ ጥበቃ ታገለግላለች። ያ ማለት ግን በሙሉ የኢትዮጵያን ከጫፍ እስከ ጫፍ ከዳር እስከ ዳር በአንድ ጊዜ ያደርሳል ማለት አይደለም። እቺ ደግሞ ያው ሪዞሉሽኑ 5 ሜትር ነች። ሪዞሉሽን ማለት ኢሜጁን ወይም ምስሉን የማሳየት ዲግሪ ቁጥሩ እየቀነሰ ሲሄድ በጣም ግልጽ እየሆነ በጣም ጥሩ እየሆነ ይሄዳል ማለት ነው። የዛኛው ማለት ነው እንግዲህ 5 ማለት እና የበለጠ የተሻሻለ መጣ ማለት ነው። ስለዚህ በዛ ክፍተት ደግሞ አንደኛ ሪዞሉሽኑን በጣም ይጨምራል፣ ሁለተኛ ደግሞ ያቺኛዋ ከዚህ በፊት ያለችዋ ማትሸቱን ቦታዎችን ደግሞ ከበር ታደርጋለች። ስለዚህ ዋናው የመጀመሪያውን በተለይ በእነዚህ በግብርና ዘርፍ ላይ፣ በአካባቢ ጥበቃ ላይ፣ በውሃ ላይ፣ በማይኒንግ ላይ እና ኢትዮጵያ ቅድሚያ የሰጣቻቸው የልማት አጀንዳዎች ላይ ነው ትኩረት የሚታደርገው።
ዶክተር ሰለሞን አያይዞም የአየር ንብረትና የኮቪድ-19 ወረርሽኝ በስራው ላይ የሚያሳድረው ተጽዕኖ ተገምግሞ በመጪው ጥቅምት ወር ላይ ሳተላይቷ ልትመጥቅ እንደምትችል ይጠቁማሉ።
ያው የአየር ንብረትና የኮቪድን ጉዳይ አናላይዝ ማድረግ ይጠይቃል። በጣም ክላውዲ ሞድ ይስጥበትም። ሁለተኛው ደግሞ እንደዚህ አይነት ኦርቢት ላይ ሙሀር ላይ ስትመዘገቢ ስፖት ይባላል። እንደዚህ አይነት ሳተላይት የሚሄድባቸው ላውንች ሲመጥቁ በዛች ታይም ዊንዶ ውስጥ እንግዲህ በዛች ዊንዶ ጊዜ ውስጥ አየር ንብረቱ ሞር ግልጽ መሆን አለበት፣ ጥሩ መሆን አለበት። እነሱ እየታዩ ነው ማለት ነው። ሌላ ደግሞ ያው እንግዲህ እንደሚታየው የአሁኑ ወረርሽኝ ጉዳይ ኮቪድን ደግሞ ያው እየጨመረ ነው ወይም ይዘው እንዴት ነው የሚለውን ነገር ተጽዕኖ ስለሚፈጠር እሱንም እንደ ታሳቢ የሚወሰዱ ነገሮች አሉ። እኛ እንግዲህ አሁን ባለው ሁኔታ እንደው እስቲ ጥቅምት ውስጥ እያልን ነው እንግዲህ የበለጠውን ደግሞ አጠቃላይ ዝርዝሩን አጣርተን ደግሞ እንቀርባለን። ትንሽ ዲስከስ እያደረግን ስለሆነ ማለት ነው።
የኢትዮጵያ የስፔስ ሳይንስ እና ቴክኖሎጂ ኢንስቲትዩት ዳይሬክተር ዶክተር ሰለሞን በላይ አክለውም የኢትዮጵያ የስፔስ ሳይንስ መገጣጠሚያ ለማስጀመር በጀት ተፈቅዶ ማለቁን ገልጸው በኮቪድ-19 ምክንያት ሁኔታዎች ቢቀዛቀዙም የንድፍ ስራዎች ግን እየተሰሩ መሆናቸውን አስታውቀዋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኤደንንና እንግዳዋን ዶክተር ሰለሞን በላይን እናመሰግናለን። የጋቢና ጉዟችን ከአሜሪካ ድምጽ ይቀጥላል። ወደ ቀጣዩ መሰናዷችን እንለፍ። በተባበሩት መንግስታት ድርጅት የሰብአዊ ድጋፍ ማስተባበሪያ ጽህፈት ቤት ከቤኒሻንጉል ጉምዝ ክልል ድጋሚ የተፈናቀሉ ከ37,000 በላይ ሰዎች አስቸኳይ ድጋፍ እንደሚያስፈልጋቸው ባለፈው ሳምንት ባወጣው መግለጫ አስታውቆ ነበር። ይህን ተከትሎ የክልሉ አደጋ ስጋት ስራ አመራር ኮሚሽን ድጋሚ የተፈናቀለ የለም ሲል አስተባብሏል። ከሳምንታት በፊት ከመተከል ጉባ ወረዳ ከተፈናቀሉ መካከለም 221 ሰዎች መመለሳቸውን ኮሚሽኑ ገልጿል። የሰብአዊ ድጋፍ ማስተባበሪያ ጽህፈት ቤቱ ድጋሚ ተፈናቀሉ ያላቸውን አስመልክቶ የምዕራብ ዞን አደጋ ስጋት ስራ አመራር ጽህፈት ቤት ከቤኒሻንጉል ጉምዝ ክልል ድጋሚ ተፈናቅሎ በመጠለያ ውስጥ ያለ የለም ካለ በኋላ ባለፈው አመት ተፈናቅለው ወደ ክልሉ ያልተመለሱ በርካታ ሰዎች ግን የሰብአዊ ድጋፍ እየተደረገላቸው መሆኑን ገልጿል። ጉዳዩን የተከታተለው ናኮር መልካ ተጨማሪ አለው።
በተባበሩት መንግስታት ድርጅት የኢትዮጵያ ሰብአዊ ድጋፍ ማስተባበሪያ ጽህፈት ቤት ከቤኒሻንጉል ጉሙዝ ክልል ድጋሚ የተፈናቀሉ ከ37,000 በላይ ሰዎች አስቸኳይ ድጋፍ እንደሚያስፈልጋቸው ባለፈው ሳምንት ባወጣው መግለጫ አስታውቋል። ጽህፈት ቤቱ ነሐሴ 7 2012 ዓ.ም ባወጣውና ለተለያዩ የብዙሃን መገናኛዎች በላከው መግለጫ ከዚህ ቀደም ከክልሉ ካማሺና ሶሳ ዞኖች ተፈናቅለው ከነበሩና ወደ ክልሉ ከተመለሱ 64,594 ሰዎች መካከል ከ37,000 በላይ ሰዎች በድጋሚ ተፈናቅለው በኦሮሚያ ክልል ምዕራብ ወለጋ 7 ወረዳዎች ውስጥ እንደሚገኙ ገልጿል። ጽህፈት ቤቱ ድጋሚ የተፈናቀሉበትን ምክንያት ሲያትትም የመሰረታዊ አገልግሎቶች እጥረት፣ የጸጥታ ስጋት፣ የመልካም አስተዳደር እጦትና ሌሎችንም አስፍሯል በመግለጫው። በዚህ ዙሪያ ተጨማሪ መረጃ ለማግኘት ወደ ሰብአዊ ድጋፍ ማስተባበሪያ ጽህፈት ቤቱ የኮሚኒኬሽንስ ቡድን መሪ ወይዘሮ ማልዳና ደውጋ ብንደውልም በሚቀጥለው ሳምንት ስለ ጉዳዩ ተጨማሪ ማብራሪያ እንደሚያወጡ ገልጸው መግለጫውን እንድንጠብቅ ጠቁመዋል። በምዕራብ ወለጋ ዞን ነጆ ወረዳ ውስጥ እንደሚኖሩና ከካማሺ አገሎ ወረዳ ተፈናቀልኩ ለደህንነቴ ስለምሰጋ ስሜን አልጠቅስም ያሉ ግለሰብ ለሁለተኛ ጊዜ የተፈናቀሉበትን ምክንያት እንዲያስረዳሉ። ከካማሺ ዞን አገሎ ወረዳ መስከረም 16 2011 ዓ.ም ተፈናቅለን ኑሯችንም ምስቅልቅሉ ወጣ። ከዛ በ2011 ዓ.ም ወረሃ ግንቦት ውስጥ አካባቢ ተረጋግቷል ስንባል ወደ አገሎ ተመልሰን ነበር። ነገር ግን ቤታችን ቀያችን አልነበረም። ለመኖርም አመቻ አልነበረም። ለማረስም ሆነ ለመነገድ ከብትም ለማርባት ስላልቻልን ድጋሚ ተፈናቀልን። በአሁኑ ጊዜም መንግስት አልፎ አልፎ በሚያደርግልን ድጋፍ በነጆ ከተማ ውስጥ እየኖርን ነው ብለዋል። የሰባት ልጆች እናት መሆናቸውን የገለጹት ስማቸውን መጥቀስ ያልፈቀዱ ወይዘሮም በነጆ ወረዳ ውስጥ ከነልጆቻቸው ተጠልለው እንደሚገኙ ገልጸዋል። በአሁኑ ጊዜ ያሉበትን ሁኔታ እንዲያስረድተዋል። ወደ ተፈናቀልንበት ቦታ ስንመለስ ቤታችን፣ የቤት ውስጥ መገልገያችን አንድም የለም። መንግስትም በወቅቱ በግዴታ ስለመለሰን እዛም ስንደርስ ለመኖር ስላልተመቸን ተመልሰን በአሁኑ ጊዜ በሰዎች እርዳታ በነጆ ከተማ ውስጥ እየኖርን ነው ብለዋል። አስቸኳይ እርዳታ እንዲደረግላቸውም ጥሪ አቅርበዋል። እነኚሁ ተፈናቃዮች የልጅ እናት፣ ህፃን፣ የአካል ጉዳተኛና ብዙ የተጎዱ ሰዎች አሉ። የሚበሉት የሚጠጡት መጠለያም የሌላቸው ብዙ ናቸው። መንግስት ቦታ ሰጥቶን የስራ ሁኔታም አመቻችቶልን ወደ ቀደመው የልማት ስራችን መመለስ እንፈልጋለን። ወገናችን ነው ብሎ ከጎናችን የሚቆም አካል ያስፈልገናል ብለዋል። ባለፈው 2011 ዓ.ም በተከሰተው ግጭት ከቤኒሻንጉል ጉሙዝ ተፈናቅለው ወደ ክልሉ ሳይመለሱ የቀሩና በምዕራብ ወለጋ የተለያዩ ወረዳዎች ውስጥ ለተለያዩ ችግሮች የተጋለጡ ተፈናቃዮች እንዳሉም ከተፈናቃዮች መካከል ገልጸዋል። የምዕራብ ወለጋ ዞን የአደጋ ስጋት ስራ አመራር ጽህፈት ቤት ኃላፊ አቶ ኤልያስ ከድር ከቤኒሻንጉል ጉሙዝ በድጋሚ ተፈናቅለው ወደ ዞኑ የመጡ የሉም ብለዋል። ቁጥራቸውን ባይገልጹም ከዚህ ቀደም ወደ ቤኒሻንጉል ጉሙዝ ያልተመለሱ ተጨማሪ የሰብአዊ ድጋፍ የሚያስፈልጋቸው እንዳሉ ግን አልሸሸጉም። ከቤኒሻንጉል ጉሙዝ ክልል በ2011 ዓ.ም ተፈናቅለው የነበሩ በተሰራው የሰላምና እርቅ ተግባር ተመልሰው ነበር። እንደ ሁለተኛ መፈናቀል ተደርጎ የወጣው መግለጫ ፍጹም ስህተት ነው። ድጋሚ የተፈናቀለ ሰው የለም። ነገር ግን ያለው መፈናቀል በሁለቱ ክልሎች ወሰን አቅራቢያ ይኖሩ የነበሩት ሕይወታቸውን እንደ ቀድሞ መምራት ስላልቻሉ መንግስትና የተለያዩ የእርዳታ ድርጅቶች ድጋፍ እያደረጉላቸው ነው። ቤት ንብረታቸው በመውደሙና በጸጥታ ስጋት ወደ ቤኒሻንጉል ጉሙዝ ያልተመለሱም ነበሩ። እነሱም በሰባት ወረዳዎች ውስጥ ይገኛሉ። ይህ ግን በድጋሚ መፈናቀል የተከሰተ አይደለም ብለዋል። የቤኒሻንጉል ጉሙዝ ክልል የአደጋ ስጋት ስራ አመራር ኮሚሽን ኃላፊ አቶ ታርቀኝ ታሲሳ ከክልላችን ድጋሚ የተፈናቀለ ሰው የለም ሲሉ አስተባብለዋል።
እንደገና ተፈናቀሉ የሚባለውን ለማጣራት ሞከርን። በእነሱ ገለጻ ሰዎቹ መጀመሪያ ተፈናቅሎ ነበር፣ ወደ ቦታቸው ተመለሱ፣ ከዛ ተመልሶ ወጡ። እንግዲህ ይህንን የሚገልጹት 2011 አካባቢ የነበረውን ነው። ስለዚህ ይሄ ነገር በእኛ ሪፖርት የለም። ኦሮሚያ ኮንፊርም እንዳደረጋቸው እና ከኦሮሚያ ጋር እንደገመገሙት ዲግሪቭ እንዳደረጉት እና እንደተስማሙት ነው እነሱ የሚገልጹት። በእኛ በኩል ግን የተፈናቀሉት ሙሉ በሙሉ ወደ ቀያቸው የተመለሱ መሆኑን በቦታቸው ላይ ሆኖ አስፈላጊ የሆነ ፉድ ነን ፉድ እና ዱሬብል ሶሉሽን በየፕሮግራሙ እየተደረገላቸው መሆኑን እና ሰዎች ወደ ነበሩበት ሰላም መግባባትና አብሮ መኖር የተመለሱበትና ጥሩ ከመጀመሪያው የበለጠ መግባባት ውስጥ እንዳሉ እኛ ኢንፎርሜሽን ያለን እና በካማሽ ዞን በአሶሳ ዞን በማውቀቡ ምንም አይነት በአሁኑ ጊዜ ችግር የሌለ መሆኑን ነው እኛ የምናውቀው።
በቤኒሻንጉል ጉሙዝ መተከል ዞን ጉባ ወረዳ ከሳምንታት በፊት ተከስቶ በነበረው ግጭት ተፈናቅለው ከነበሩ መካከልም 221 ተመልሰዋል ሲሉ ገልጸዋል። አቶ ታረቀኝ
ሶስት ቀበሌ ላይ የነበሩ ሁሉም ማህበረሰብ ተደናግጠው የወጣበትና ወደ 136 የሚሆኑ ከአንድ ቀበሌ ወደ 221 ሰው የሚሆኑ ከሌላ ቀበሌ 13 ሰዎች የሚሆኑ ከሌላ ቀበሌ ሶስት ቀበሌ ያዛ የተፈናቀሉ ናቸው። እነዚህ ተደናግጦ የወጡ ናቸው። 221ዎቹ ወዲያውኑ የተመለሱበት ሁኔታ ነው ያለው። 136ዎቹ አሁንም በሂደት ላይ ያሉ ናቸው። በእኛ በኩል የዕለት ድጋፍ አድርገንላቸዋል። እነዚህ በአጠቃላይ 367 ሰዎች ናቸው።
በአሁኑ ጊዜ በጉባ አንጻራዊ ሰላም ያለ መሆኑንም ጨምረው ገልጸዋል። ለአሜሪካ ድምፅ ናኮር መልካ ካምቦ።
ዮናታንን ለዘገባው እናመሰግናለን። የዕለቱን ፕሮግራማችንን ከማጠቃለላችን በፊት ዛሬ በኢትዮጵያ ኦርቶዶክስ ክርስትና እምነት ተከታዮች ዘንድ የደብረ ታቦር ወይንም ቡሄ በዓል ተከብሯል። በዓሉን ለምታከብሩት ሁሉ በመላው የአሜሪካ ድምፅ ባልደረቦቼ ስም መልካም በዓል እንዲሆንላችሁ እየተመኘው በዓሉን የሚዘክር ሙዚቃ ለስንብት እንጋብዛለን። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ አቀናባሪ ኤልያስ አስማረና እኔም ሳስተናግዳችሁ ያመሸሁት ስመኝሽ የቆየነን። በፌስቡክ ገጻችን @voaamharic በትዊተር #gabinavoa እንዲሁም በኢሜል አድራሻችን gabina@voanews.com ብላችሁ አስተያየታችሁን ላኩልን። የነገ ሰው ይበለን። መልካም ምሽት። ሰላም በጤና አመት ለአመቱ ያድርሰን።